voice of America. በትግራይ ክልል የከፋ ረሃብ መከሰቱ ተገለጸ። የፌደራሉ መንግስት የትግራይ ክልል መንግስት እንደሌለና ስልጣኑ የጊዜው ያስተዳደሩ እንደሆነ ቀደም ሲል ቢገልጽም የክልሉ የግብርናና ገጠር ልማት ቢሮ ኃላፊና በአደጋና ዝግጁነት ቅድመ ማስጠንቀቂያ ግብረ መልስ ኃላፊ ናቸው የተባሉት አቶ ገብረ እግዚአብሔር አረጋዊ በደቡባዊ ዞን አፍላ ወረዳ ብቻ ብዙ ሰዎች መሞታቸውን ተናግረዋል። መቀሌ የሚገኘው ዘጋቢያችን አለም ፍሳህ አነጋግሯቸዋል። ከተያውን ዘገባ እንደሚከተለው አሰናድቷል።
አቶ ገብረ እግዚአብሔር አረጋዊ ከሁለት ሚሊዮን በላይ ተፈናቃዮች እንዳሉ ይናገራሉ። ተፈናቃዮች በትምህርት ቤቶች፣ ዩኒቨርሲቲዎች፣ ቤተክርስቲያንና በረንዳን ጭምር ከሸራሮ ጀምረው እስከ ራያ ተጠለው እንደሚገኙ ገልጠዋል።
እስካሁን ያሉ ተፈናቃዮች ከ2.2 ሚሊዮን በላይ ናቸው። እነዚህ ደግሞ በዋናነት ተፈናቃዮች ከምዕራብ ዞን ነው። የሚቀጥሉም ከየአካባቢው ሻቢያ በነበረባቸው አካባቢዎችም የወታደር በነበረባቸው አካባቢዎችም የተመዛበሉ ናቸው። ስለዚህ በእኛ ብቻ ሳይሆን በአይኤም የተረጋገጠ ነው። በእኛ 2.2 ሚሊዮን እና ከዚያ በላይ እንዳሉ ነው በየዝርዝር መረጃ ያለን። በአይኤም ደግሞ 2.1 ሚሊዮን እንደሆነ መላክተው። ስለዚህ የደረስንባቸው አካባቢዎች ያልደረስባቸው ነው ልዩነት ያለ ማለት ነው። ስለዚህ እነዚህ ተፈናቃዮች ደግሞ ከሸራሮ ጀምሮ እስከ ራያ አዞ መሆንና እስከ ማጨው ነው። በብዛት ያሉባቸው አካባቢዎች ግን በሽሬ ከ600 ሺህ በላይ ተቀጥሎ በአክሱም፣ በአድዋ፣ በአብይ አዲ፣ በአድግራት፣ በመቀሌ፣ በውቅሮ በሌሎች ከተሞችም በሺዎች የሚቆጠሩ ተፈናቃዮች ነው ያሉብን ማለት ነው። በትምህርት ቤት፣ በዩኒቨርሲቲ፣ በኮሌጅ እንዲሁም በኢትዮጵያ ቤተክርስቲያን እና በብራንዳ ነው ተኝተዋል። ያለ ምንም ጥላ የሌለባቸው ነው ያሉት።
ከቤት ንብረታቸው ተፈናቅለው በሁሉም ቦታ ተጥለው የሚገኙና ሌሎች ህብረተሰብ በችግር ላይ ናቸው ብለዋል አቶ ገብረ እግዚአብሔር አረጋዊ። ከ60 እስከ 70 ቀናት መንገድ በመዝጋቱ የእርዳታ መኪና መግባት አልቻለም። በዚህም ምክንያት ከሚያስፈልገው እርዳታ ከ10% በታች ነው ወደኛ የገባ ብለዋል።
ከጊዜ ወደ ጊዜ አሁን ደግሞ ወደ ራስ ችግር የምግብ እጥረትና የሰብአዊ እገዛ ችግሮች እየገጠማቸው ነው ያለው። ይሄ የሆነበት ምክንያት ከ60 ከ70 ቀን በላይ መንገድ የተዘጋበት መንገድ ነው ያለው። ስለዚህ ሰብአዊ እገዛ ወይም ሰብአዊ ድጋፍ ወደ ክልላችን የገባ ያለው ከ10% በታች ነው የነበረው። አሁን ደግሞ በዚህ 10-15 ቀን ደግሞ ከዛ በታች የሆነበት መንገድ ነው ያለው። ስለዚህ እነዚህ ተፈናቃዮች በምግብ እጥረትም በመድኃኒትም በሌላ ምግብ ተንከፍ ምግብ ነክ ያልሆኑ ቁሳቁሶችም በጥላም ከፍተኛ ችግር ውስጥ ወድቀው ነው ያሉት።
በየጊዜው እርዳታ መድረስና መታደል ባለመቻሉ ህብረተሰብ በረሃብ እየሞተ ነው ይላሉ አቶ ገብረ እግዚአብሔር።
አሁን በየአካባቢው ዩናይትድ በጣም ሞት አለ፣ ረሃብ አለ፣ እግር ማመጥ አለ። በኦፍላ ብቻ ወስደን በኦፍላ በኮረም አካባቢ ያለው ብቻ ወረዳ ወስደን ከ174 ብቻ እንደሞቱ መረጃ አለ። በየከተማ በአድግራትም፣ በአድዋም፣ በአክሱምም፣ በሽረም፣ በአብይ አድም በየአካባቢውም በረሃብ ህብረተሰብ መሞት ጀምረዋል። ኢቨን ተፈናቃይ ብቻ ሳይሆን ይሄ ማህበረሰቡ ኮሚኒቲው ማለት ነው። ምግብ እጥረት አለ። ምንም ምግብ የሚቀርብ የለም። ማህበረሰቡ ሲደግፍ ነበር፣ በየከተማ በየአካባቢው ያለው ሲደግፋቸው ነበር። ተፈናቃዮችም ራስ በራስ መተጋገፍ ነበር። አሁን ሲደግፍ የነበር ራሱ እገዛ የሚፈልግ ነው። አሁን የረሃብ የሞትም ክስተት እየገጠመ ነው ያለ። ምሳሌ በሽሬ ከአምስት በላይ የሞትበት አለ። በአድዋም፣ በአክሱምም፣ በአድግራትም፣ በአብይ አድም በየአካባቢ ይሄ የገጠመበት ምክንያት ደግሞ ሰው እገዛ ሆን ተብሎ ወደ ክልላችን እንዳይገባ ሙሉ በሙሉ በመከልከሉ ወይም ደግሞ የግብር ይውጣ ልክ ባለፈው ሞቶ የተባለው 103 መኪና ለአንድ ክፍለ ከተማ ወይም ለአንድ ወረዳ የማይበቃ ሪሶርስ ይዘው እንደገባ ታይቶ የቀረበት ያለበት ምክንያት ነው።
አቶ ገብረ እግዚአብሔር አረጋዊ ባለፈው ጎቤ የተባሉት መኪናዎች በአፋር በሰመራ ከተማ ከአንድ ወር በላይ የቆዩ ነው ብለዋል።
የኬላ ተብሎ አሰመራ ተሰርቶ ያለው በቀን የቤት መኪናም ጨምሮ ከ25 መኪና በላይ ያሳልፍ ይሄ ያለው እስካን የሚያደርግ ማሽን ማለት ሆን ተብሎ ደግሞ እሱ ለሳምንታት የሚዘጋበት መንገድ ይችላል። በሰም እንዳይሰራ መኪኖች እንዳይገቡ የሚደረግበት መንገድ አለ። ባለፈው ጎብቶ የተባሉ 103 መኪና ከአንድ ወር በላይ ሰመራ የቆዩ ነው። ተጭነው ምግብ ነው የጫኑት። እዚህ ሲገባ 31-32 ሺህ ኩንታል ብቻ ነው ጭነው የገቡት። ይሄ ደግሞ ለአንድ ወረዳ ወይም አንድ ከተማ ላሉ ተፈናቃይ አይበቃም። ለምሳሌ ሽረ ያሉ ተፈናቃዮች በወር ከ85 ሺህ ኩንታል በላይ ያስፈልጋቸዋል። በአድግራት ያሉ ተፈናቃዮች በወር ከ34-35 ሺህ ኩንታል በላይ ያስፈልጋቸዋል። ገባ የተባለ ግን ይህችን 79 መኪና ጭኖ የገቡበት ግን 31-32 ሺህ ኩንታል ነው።
በዚህ አካባቢ ህዝባችን ለከፋ አደጋና ሞት ስለሚጋለጥ የዓለም ማህበረሰብ ያለ አንዳች ገደብ ሰብአዊ እርዳታ በየጊዜው ማስገባት እንዳለባቸው ጥሪያቸውን አስተላልፈዋል።
ማህበረሰብ ዓለም አሁንም በአጽንኦት የምንጠይቀው ሰብአዊ እገዛ ያለ ገደብ ወደ ሁሉ መግባት አለበት። ሰው በረሃብ መሞት የለበትም የሚል ነገር አለን። ሁለተኛ ደግሞ ያሉ የዓለም አቀፍ ተቋማት ኤጀንሲ ኢንተርናሽናል ኤንጂኦም ለዚህ ችግር ተጠጥተው በየጊዜው የሚቀርቡ እነሱም በደንብ የሚያውቁትና የሚያዩት ነው። ስለዚህ ለዓለም አሳውቀው በፍጥነት አሁን የልቅቱ ሳይጨምር ወደ ከፋ ችግር ሳይገባ የሰዋው ከዛ ወደ ክልሉ የሚገባበትና እኛም ወደ ማህበረሰቡ የሚደርስበት መንገድ ቢፈጠር የተሻለ ነው የሚል እምነት ነው ያለው።
በትግራይ ግብርናና ገጠር ልማት ቢሮ ዳይሬክተር የአደጋ ዝግጅነት ቅድመ ማስጠንቀቂያና ግብረ መልስ አቶ ገብረእግዚአብሔር አርጋዊ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። አለምሳ ለአሜሪካ ሬዲዮ ከመቀለ።